The Voice of America. ባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎችም ባለሙያዎች ያሉባቸው 19 ሰዎች ከትናንት በስቲያ ቅዳሜ መጋቢት 15 2010 ዓ.ም ምሽት ላይ መታሰራቸው ታውቋል። ግለሰቦቹ የአማራ ህዝብ እየተፈጸመበት ነው ስላሉት የመብቶች መጣስ ለመሟገትና በኢኮኖሚ ተጠቃሚነት መረሳቱንም ለመታገል ተወካይ አካል ያስፈልጋዋል በሚል ህጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠየቃቸውን መስፈርቶች ለማሟላት በመንቀሳቀስ ላይ እንደነበሩም የአሜሪካ ድምጽ ያነጋገራቸው እማኞች ገልጸዋል። በእለቱም ስለሚያስፈልጓቸው ጉዳዮች ተወያይተው ከጨረሱ በኋላ ራት ላይ ሳሉ መታሰራቸው ነው የገለጹት። የዚህንም ዘገባ ዝርዝር ጽዮን ግርማ ይዛለች።
ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ፣ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእንቦጭ አረምም ላይ እንደዚሁ በግልጽ የተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ የትግል መንፈስ የተነሳንበትን ዓላማ ለማስፈጸም ስንንቀሳቀስ ነበር። ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል።
ከኔ ጋር አብሮ የሚንቀሳቀሱ የነበሩ ልጆች ናቸው። ማለት አብረን ቆይተናል። ይህን እንቅስቃሴ ስናደርግ አማራ የሚወክል ድርጅት የለም። አማራ እየተገፋ ለአማራ የሚቆረቆር ድርጅት የለም። ስለዚህ ስርዓቱ ደግሞ የዘረኝነት ጽንፉ በጣም ጫወታና አማራን የሚያገል ስርዓት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋም ይዘን ቆይተናል። መንቀሳቀስ ከጀመር ምርጫ ቦርድ ጠይቀን ደብዳቤ የሚሰጡን አይ ደብዳቤ ሳይሆን የፎርም ወረቀት ነው የሚሰጣችሁ። በቃ ይችን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ተቋም ይዛችሁ የመስራች አባላት 750 ሰው ፊርማ፣ ደምስ እና ፕሮግራም አዘጋጅታችሁ ጠቅላላ ጉባኤ አድርጋችሁ የምታሳውቁም ብለውን በዛ መንገድ የተንቀሳቀስን ነበር። ደምብ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስን የነበረው። ጉባኤ ልናደርግ ጥቂት ቀናቶች ናቸው የቀሩ እና ከጉባኤው በፊት ግን ጠቅላላ ስራውን የሄድንባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤው ላይ የሚያክል ሰው ይገኝ የት እናድርገው የሚለውን ነገር እንደዚህ የመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም፣ ከጎንደም፣ ከጎጃም፣ ከሸዋ አካባቢ ሰዎች ከአዲስ አበባ ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ ራት የሚመገቡበት ሰዓት ነው እንደታሰበ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞችን ስልክ ሞክሬ ነበር፣ ይሳይ እና ይጋሻው አይነሳም እና በኋላ ላይ እንደታሰሩ ነው የሰማ ነው።
በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት 19 ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል ስል ለዚህ ወጣት ጥያቄ አቅርቤለት ነበር።
ከአራቱ ማቅጣጫ የሄዱ ሰዎች ናቸው ያሉት። ብዙዎቹ ዩኒቨርሲቲ አስተማሪዎች ናቸው። እነ ኢሳቸው፣ እነ ተመስገን ተሰማ፣ እነ በለጠ ሞላ። ሲሳይ ልታሰባለ ኢንጂነሪንግ ግራጁዌት ነው፣ ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀን ጋዜጣ አዘጋጅ ነበረ። ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረምን በማስተባበር ላይ ምናም ሲሳይ የነበረ ሰው ነው። ካሱ ኃይሉ የሚባል ልጅ አለ። እንጅባራ ዩኒቨርሲቲ አስተማሪ ነው። ባህር ዳር ዩኒቨርሲቲ የሚያስተም ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ ነበሩ ሰዎች አሉ እና ከሁሉም አካባቢ ተወጣጣ ስብስብ የነበረበት ነው። በጠቅላላው
የእነዚህ ሰዎች የመሰባሰብ ዓላማ አንድ ነገር ነው። እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል ይህ ወጣት።
ዓላማችን የአማራው ክልል የመጥጠት ዛሬ አይደለም የተጀመረው። ሀያ ምናምን አመት አማራው ጠላት ተደርጎ ተስሎ እንደ ጭራቅ ጠላት ተደርጎ ተስሎ ከኢኮኖሚውም ከፖለቲካውም ከምኑም እንዲገለል ተደርጓል። እንግዲህ ሲሆናችን እዚህ ስለነበርሽ ነገሮች ምናልባት የማየት እድል አጋጠመሽ እና ወደ አማራ ክልል ወደ ገጠር አካባቢዎች ላይ ምናምን ሄድሽ በሶሻል ሚዲያም ላይ የምታያቸው ነገሮች አሉ። ኢኮኖሚካሊ ንሃደ ላሸቀ ማህበረሰብ እንደሆነ ያለው ቡሆን ተብሎ ከኢኮኖሚክ ሲስተም እንደ ተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ጥላ ስር እየተማረ ያለ ማህበረሰብ ነው። ትምህርትን ቀድሞ ጀመረ ማህበረሰብ አሁን ዛፍ ጥላ ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭት በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ ይብደት የተለያየ ጉዳይ ኢቭን ያሁን ግድያዎች ምኖቹ እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት እስርና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን የሚሄደሽ ብታይ የአማራ ወጣት ነው የሞላው፣ በተለይ ከጎንደር አካባቢ እና ከጎጃም አካባቢ የሚመጣ ሰው። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን የሚጮው ይህን ህዝብ እኛ ሰላማዊ በሆነ መንገድ የዚህ ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብናይ መንገድ ስርጭት በጣም ነው የሚያስፈሩት። በአማራ ክልል ያሉ መንገዶች ወቁ ከሜን ሮዶች ውጪ ከተማን ከከተማ የሚያገናኝ ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገልሏል። በጤና ስርጭት በጣም የሞት የተዳከመ እንዲሆንና ብዙዎች በቀላል በሽታ እንዲሞቱ ብዙ እናቶች በቀላል በሽታ እንዲሞቱ ተደርገዋል። እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ፖለቲካ ትግል ያስፈልጋል። አማራ መታገል አለብን የሚል አቋም ይዘን ነው ለመጠየቅ ተዘጋጅተን የነበረው።
ከታሰሩት ሰዎች መካከል የባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት የሆኑት ዶክተር ደሳለኝ ጫኔ እንደሚገኙበት ይህ ወጣት ገልጾልናል። እስረኞቹ በአሁኑ ወቅትም በባህር ዳር ከተማ 9ኛ እየተባለ በሚጠራ ፖሊስ ጣቢያ ውስጥ እንደሚገኙም ነግሮናል። ሌላው ወጣት ከታሰሩት ግለሰቦች ውስጥ አብዛኞቹን እንደሚያውቃቸው ገልጾ የአስቸኳይ ጊዜ አዋጁን በሚጥስ መልኩ የፈጸሙት ነገር የለም ይላል። ምናልባት የተነሱበት ዓላማ ትኩረት ውስጥ ከቷቸው ካልሆነ በስተቀር ብሎናል።
ከአማራ አቀፍ እንቅስቃሴ አንጻር ያላቸው ዓላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደርጉ አካላት ከመአሃድ ጀምሮ በፖለቲካ አካሄድ ከመአሃድ ጀምሮ ያው ያለውን ነገር እናውቃለን። በታሪክ እኛ ባንኖርም በወቅቱ የአማራ አቀፍ እንቅስቃሴዎች በልዩ ትኩረት ውስጥ እንደሚሆኑ እናውቃለን እና ከዛ ጋር የተያያዘ እንደሚሆን ምናልባትም የአስቸኳይ ጊዜ አዋጁን ከመጣ እስከምን ሳይሆን በእኔ ብለረዳት ይህንን እንቅስቃሴያቸውን አስቀድሞ የመገደብ ነገርም እንደሆነ ነው። እንግዲህ በእኔ መረዳት የምረዳው ዓላማቸው ፍጹም ሰላማዊ ትግል እንደሆነ በጣም እርግጠኛ ነኝ። ፍጹም ሰላማዊ ናቸው። የመርት ሞራል ናቸው። ጠበቃዎች አሉ። የቤተሰብ ኃላፊዎች ናቸው። በየዘርፋቸው በመንግስት መስሪያ ቤቶች የሚሰሩም አሉ። ምንም ዩኒቨርሲቲዎች መንግስት መስሪያ ቤት ናቸው እና ህጋዊ የሆኑ የልማት የበጎ አድራጎት ማህበራት የሚኖሩ አሉ። ለምሳሌ ዶክተር ደሳለኝ የጸረ እምቦጭ ማህበርን በህጋዊነት የሚመራ ኃላፊነት ያለው ሰው ነው። ሌሎችም እንደዚሁ እና ምንም የተለየ ሰላማዊ ያልሆነ እንቅስቃሴ ውስጥ የሚገቡ አሉ ብዬ አላምንም እስከ ማውቃቸው ድረስ።
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍሳህ ተክሌ በባህር ዳር ከተማ የታሰሩት 19 ሰዎች ጉዳይ የኢትዮጵያ መንግስት ለዴሞክራሲና ለሰብአዊ መብት ጥያቄዎች ትንሽ እንኳን ክፍት ሜዳ እንደሌለው ማሳያ ነው ብለውታል።
ሰዎች እንግዲህ ፖለቲካ ፓርቲ ለማቋቋም ፈቃድ አግኝተው የህገ መንግስቱ የተፈቀደ መብት ኤክሰርሳይዝ የሚያደርጉበት ጊዜ ላይ በጣም ቫዮለንት በሆነ ሁኔታ ነገር የተደረሰባቸው እና እሱ ቢሆን ከፍተኛ ሰብአዊ መብት ጥሰት ነው። ሁለተኛ ደግሞ ዛሬ ባወጣነው ያልተገለጽ ነው ደግሞ የአስቸኳይ ጊዜ አዋጁ ምናልባትም ከዩኒቨርሲቲ ምግብ ባለበለጠ ሁኔታ ፖለቲካ ማዕቀፉን በሚያጠብ መልኩ በጣም ጥላንጭ እንዳያስገባ በሚያደርግ መልኩ የሚዘጋ ህግ እንደሆነ ነው የሚያሳየው። ገና እንግዲህ ለማቋቋም ያሰቡ ሰዎች ናቸው እንደዚህ አይነት ነገር ገና ከጠንቁ ሳያጋጠማቸው።
የእስረኞቹን ጉዳይ በተመለከተ የአማራ ክልልን ምላሽ ለማግኘት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።